ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ይህ ተቋም ላይ የሚታየው ችግር ምንድን ነው? በፍርድ ቤት ጥፋተኛ ተብለው የተፈረደባቸውን እና ክሳቸው በሂደት ላይ የሚገኙ ያልተፈረደባቸውን ወጣቶች ሳይለዩ የመያዝ ዝንባሌ ወይም ደግሞ ሁኔታዎች ይታያሉ።
ኢትዮጵያ ወጣት ጥፋተኞችን በተመለከተ የተለያዩ ህጎች ቢኖሯትም በቅጡ አለመተግበራቸው በአፍላው ታርመው ጥሩ ዜጋ መሆን የሚችሉ ወጣቶች ላይ ጫና ስለማሳደራቸው ይነገራል። ይህን ለመቀየር ስለተጀመረ እንቅስቃሴ በምሽቱ መሰናዶ ይኖረናል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። በቅንብሩ አብራኝ የምታመሻው ብርሃን ኃይሉ ናት። አብራችን ቆዩ። መልካም ጊዜ ይሁንላችሁ። በመጀመሪያው መሰናዶ ስንሻገር ኢትዮጵያ ወጣት የወንጀል ጥፋተኞችን በተመለከተ ሊፈጸሙ የሚገቡ ልዩ ህጎችና ደንቦችን ብታወጣም በቅጡ ባለመተግበራቸው ምክንያት ታዳጊዎች ከጥፋታቸው የሚታረሙበትን እንዲሁም ህይወታቸውን ሊያስተካክሉ የሚችሉበትን እድል እየተነጠቁ ስለመሆኑ በተደጋጋሚ ይነገራል። ይህንን ሁኔታ ለመቀየር ያለመው የህግ ባለሙያዎች ለሰብአዊ መብቶች የተሰኘ ተቋም የፍትህ ሂደት ተዋናይንን እይታ ግንዛቤ ለማስፈት ጥረት ጀምሯል። ከተቋሙ ሰሞነኛ እንቅስቃሴዎች ጋር በተገናኘ ሀሳባቸውን የሚያቀብሉን እንግዳ ጋብዘናል። በተቋሙ የስልታዊ ሙግት አስተባባሪ ሜሮን ተስፋዬ ናቸው እንግዳችን። አስቀድመው በኢትዮጵያ ህጎች መሰረት ወጣት ጥፋተኞች ተብሎ የተገለጡ ዜጎች ማንነትን ያስረዱናል።
ከዘጠኝ ዓመት በታች ያለ አንድ ግለሰብ በወንጀለኛ መርጫ ህጋችን ወጣት አጥፊ አይቆጠርም። ወንጀል ውስጥ ገብተው ቢገኙም እነዚህ አይነት ህጻናቶች በወንጀለኛ አይቆጠሩም። የወንጀል ኃላፊነትም የለባቸውም። ከዘጠኝ ዓመት በታች ያሉ ህጻናትን በተመለከተ የጥንቃቄ እርምጃዎች ማድረግ ያለባቸው ቤተሰቦቻቸው ወይ ዘመዶቻቸው አሊያም ደግሞ አሳዳጊዎቻቸው ነው የሚሆኑት። የፍትሐብሔር ኃላፊነት የለባቸውም ማለት አይቻልም። ወላጆቻቸው ወይም አሳዳጊዎቻቸው ጉዳት ያደረሱ በወንጀል ድርጊት ተሳትፈው ጉዳት በሚያደርሱበት ሰዓት ኃላፊ የሚሆኑባቸው አጋጣሚዎች እንዳሉ የፍትሐብሔር ህጋችን ይደነግጋል ወይም ያስቀምጣል። ዘጠኝ ዓመት እስከ 15 ዓመት ያሉ ህጻናት በወንጀለኛ ህጋችን መሰረት እንደ ወጣት አጥፊዎች ነው የሚቆጠሩት። በወንጀል ድርጊት ውስጥ ተሳትፈው ሲገኙ የወንጀል ኃላፊነት ይኖርባቸዋል። ይሄ ማለት ግን ከአዋቂዎች ጋር ከ15 ዓመት በላይ እንዳሉ አዋቂዎች የቅጣት እርምጃዎች ይወሰዱባቸዋል ማለት አይደለም። የተለየ እርምጃ ነው የሚወሰድባቸው።
እኒህ ወጣት አጥፊ ተብለው በኢትዮጵያ ህጎች ውስጥ የተጠቀሱ ዜጎች ልዩ አያያዝና የህግ አስተዳደር እንደሚሹም ተቀምጧል። ጥንቃቄ የሚሻ ጉዳይ እንደሆነ የነሱ ጉዳይም ይወሳል። ልዩ ጥንቃቄ የሚሻበት ዋነኛ ምክንያቶች ምንድን ናቸው ብሎ ማስቀመጥ ይቻላል?
በዋናነት እዚህ እድሜ ክልል ውስጥ የሚገኙ ወጣቶች ወንጀል በሚፈጽሙበት ሰዓት ወይም ደግሞ የወንጀል ድርጊት ውስጥ ሲገኙ ያላቸው ስቴት ኦፍ ማይንድ የወንጀሉን ኮንሲኩዌንስ ወይም ደግሞ ውጤት በአግባቡ ለአዋቂዎች ይረዱታል ተብሎ አይታሰብም። የጥንቃቄ እርምጃዎች፣ ልዩ ቅጣቶች መደንገግ አስፈላጊ ሆኗል። በተጨማሪም ደግሞ እንደዚህ አይነት እዚህ ካታጎሪ ውስጥ ያሉ ህጻናት የወንጀለኛ ፍትህ ፖሊሲያችን እንዴት አድርጎ ነው የሚቆጫቸው? በባህሪያቸው ቶሎ ትምህርት ካገኙ በኋላ ከገቡበት ወንጀል ተምረው ወደ ማህበረሰቡ በቀላሉ ሪኢንቴግሬት መሆን የሚችሉበት እድሜ ክልል ውስጥ ስላሉ እነኝን ወጣት አጥፊዎች በቅጣት ለማስተማር አይፈልግም። ከዛ ይልቅ ሪሃብሊቴቲቭ የሆነ ሞዴል ነው የሚከተለው። ይህ የሚሆነበት ምክንያት አንድ የወንጀሉን ውጤት በአግባቡ ይረዱታል የሚል እምነት ስለሌለ ነው። ሁለት ደግሞ ተምረው ነገ ከገቡበት ችግር ወጣው ከማህበረሰቡ ጋር ህይወታቸውን በተሻለ ሁኔታ መንገድ የሚፈጥሩባቸው አጋጣሚዎች ከአዋቂዎች በተለየ ስለሚኖሩ በሚል እሳቤ ነው።
መልካም። እንግዲህ የኢትዮጵያ የተለያዩ ህጎችና ደንቦች ወጣት አጥፊ ተብሎ የሚታሰቡ ወገኖችን ከግምት ውስጥ ያስገባ አሰራርና የፍትህ ስርዓት እንዲኖር ይደነግጋል። ነገር ግን በአተገባበር ወቅት የሚገጥሙ ተደጋጋሚ ችግሮች እንዳሉ ይወሳል። የሚገጥሙት ችግሮች ምን አይነት ናቸው?
ከወጣት አጥፊዎች ጋር በተያያዘ የሚገጥመው ችግር ምንድን ነው? ተጠርጥረው በሚያዙበት ሰዓት ወንጀለኛ መርጫ ስነስርዓት ህጉ መሰረት በአንቀጽ 172 መሰረት ፖሊስ ወይም ደግሞ ቤተሰቦቻቸው ወይም ደግሞ አቃቢ ህግ ወይም ሞግሲቶቻቸው ወጣት አጥፊዎች ወንጀል ውስጥ ገብተው ሲያገኟቸው በዋናነት ማድረግ ያለባቸው የጥንቃቄ እርምጃዎች አሉ። እነዚህ የጥንቃቄ እርምጃዎች ፖሊስ እንደ ሌሎች ኬዞች ምርመራ ወዲያውን ኢሚዲየትሊ ማካሄድ የለበትም። ይልቁንም እነዚህን ወጣት አጥፊዎች ወደ ፍርድ ቤት በማቅረብ ከፍርድ ቤቱ የሚሰጠውን ትዕዛዝ በመመርኮዝ ነው ምርመራ ማድረግ ያለበት። ነገር ግን በተግባር ስናይ እነዚህ ህፃናቶች ወይም ደግሞ ወጣት አጥፊዎች ብዙ ጊዜ ከሁለት ቀን በላይ በእስር ላይ በፖሊስ ጣቢያዎች የሚቆዩባቸው አጋጣሚዎች አሉ። ይሄ ደግሞ የስነ ስርዓት ህጉን የሚጥሳል፣ እንዲሁም ደግሞ በህገ መንግስታችን ላይ የተቀመጠውን ድንጋጌዎች የሚጥስን ተግባር ነው። በተጨማሪም በብዛት የሚስተዋለው ነገር ምንድን ነው? ህገ መንግስቱንና የወንጀለኛ መቅጫ ስነ ስርዓት ህጉ ባልተከተለ መንገድ ፖሊስ እነኝን ወጣት አጥፊዎች በቁጥጥር ስር ላይ ሲያውል ይታያል። ያለበቂ ምክንያት ማለት ነው። አንዳንዴም ደግሞ በገፍ የመያዝ ዝንባሌ በፖሊስ ተቋማት ይታያል፣ ከወቅታዊ ሁኔታዎች ጋር በተያያዘ ማለት ነው። የዚህ አይነት ሰለባዎች በብዛት በገፍ የመያዝ ሰለባዎች፣ ያለበቂ ምክንያት የመታሰር ሰለባዎች፣ ጎዳና ተዳዳሪዎች ናቸው። በተጨማሪም እነዚህ ወጣት አጥፊዎች ቤተሰብ ሳይኖራቸው ሲቀር ወይም ሞግዚት ሳይኖራቸው ሲቀር በህጉ መሰረት የፍርድ ሂደታቸውን በሚከታተሉበት ሰዓትም ሆነ ፍርድ ከተፈረደባቸው በኋላ አብዛኛውን ጊዜ ፍርድ ቤቶች የሚያስተላልፏቸው የጥንቃቄ እርምጃዎች ከቤተሰቦቻቸው ጋር በመሆን አብረው ተፈጻሚ እንዲሆኑ ማድረግ ነው። ነገር ግን ቤተሰቡ በማይኖራቸው ሰዓት እነዚህ ወጣት ጥፋተኞች በፍርድ ቤት ወደ ወጣት ጥፋተኞች ማረሚያ ተቋም የፍርድ ሂደቱ እስኪያልቅ ድረስ ሊሆን ይችላል፣ ወይም ደግሞ የፍርድ ቤቱ ሂደት ካለቀም በኋላ በወጣት ጥፋተኞች ማረሚያ ተቋም እንዲቆዩ ሊደረግ ይችላል። እዚህ ተቋም ላይ የሚታየው ችግር ምንድን ነው? በፍርድ ቤት ጥፋተኛ ተብለው የተፈረደባቸውን እና ክሳቸው በሂደት ላይ የሚገኙ ያልተፈረደባቸውን ወጣቶች ሳይለዩ የመያዝ ዝንባሌ ወይም ደግሞ ሁኔታዎች ይታያሉ። አራተኛነት የወጣት ጥፋተኞች ማረሚያ ተቋም በኢትዮጵያ ውስጥ አንድ ነው ያለ፣ አዲስ አበባ ነው የሚገኘው። ከተለያዩ ከክፍለ ሀገሮች የሚመጡ ወጣቶች የሚያዙበት ተቋም ነው። ስለዚህ አንድ መሆኑ በራሱ ችግሩ እንዲባባስ አድርጎታል፣ በወጣት ጥፋተኝነት ዙሪያ ያለውን ችግር ማለት ነው። በፍትህ አካላት በወጣት ጥፋተኝነት ዙሪያ የሚሰሩ ተቋሞችም ላይ የግንዛቤ ውስንነት አለ።
ስለ መፍትሄው ጥቂት እናውራ። በመፍትሄነት የሚቀመጡ ነጥቦች ምንድን ናቸው? የእናንተ ተቋም በዚህ ሰሞን የተለያዩ የህግ ዘርፉ ተዋናያን በማሰባሰብ ተደጋጋሚ ስልጠናዎችን እየሰጠ መሆኑን እንሰማለን እና ከእነዚህ ስልጠናዎች ያገኛችሁት ምላሽ ምን ይመስላል? ምንስ ፋይዳ ይኖረዋል ብላችሁ ታስባላችሁ?
ቅድም እንደነገርኩ በፍትህ አካላት በኩል ከፍተኛ የሆነ ግንዛቤ ውስንነት አለ። ምንድን ነው ኃላፊነቴ? ህፃን ተምሮ ወደ ማህበረሰቡ እንዲቀላቀል ምን መደረግ አለብኝ? ከሌሎች ተቋሞች ጋር እንዴት ነው በቅንጅት መስራት ያለብኝ የሚለው ነገር ላይ በጣም ከፍተኛ የሆነ የግንዛቤ እጥረት አለ። በፖሊስ በኩል በተለይ ብዙ ጊዜ ምርመራ ጀምረው ነው ወደ ፍርድ ቤት ህፃናትን ይዘው የሚሄዱት። የአቅም ውስንነት አለ። ስለዚህ እንደዚህ አይነት ስልጠናዎች፣ በወጣት አጥፊነት ዙሪያ የሚሰጡ ስልጠናዎች የበለጠ ኃላፊነታቸውን የሰብአዊ መብት ግዴታቸውን እንዲወጡ የሚያደርጉ ነው የሚሆኑት። በተጨማሪም ደግሞ ከነዚህ ስልጠናዎች በቀጣይ ምን አይነት እርምጃዎች ቢወሰዱ የወጣቶችን ፍትህ አስተዳደር የተሻለ ደረጃ ማድረስ ይቻላል፣ ወጣቶች የሚጠቀሙበት መንገድም ለመለየት ጥሩ አጋጣሚ ይፈጥራል። ስለዚህ ስልጠናዎች መኖራቸው የተሻለ የህፃናትን ወይም ደግሞ የወጣት አጥፊዎችን መብት ለመጠበቅ አስተዋጽኦ ይኖረዋል ማለት ነው።
እጅግ በጣም አመሰግናለሁ ሜሮን ተስፋዬ፣ የህግ ባለሙያዎች ለሰብአዊ መብቶች የተሰኘው ተቋም ባልደረባ ነች። በቅርቡ በእናንተ ተቋም በኩል እየተሰጡ ስላሉ ወጣት ጥፋተኞችን የተመለከቱ የህግ ስልጠናዎች ስለሰጠሽን ማብራሪያ በጣም ነው አመሰግነው ሜሮን። ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ የምትገኙት። ዩናይትድ ስቴትስ ውስጥ ራሳቸውን የሚያጠፉ ታዳጊዎች የወጣቶች ቁጥር እየጨመረ ስለመሆኑ የተለያዩ ጥናቶች ያመላክታሉ። ይህ ችግር ትውልድ ኢትዮጵያዊ ወይም ኢትዮጵያዊ አሜሪካውያን ወጣቶችን ያጠቃልላል። ቁጥሩ በጥናት ባይረጋገጥም ራሳቸውን የሚያጠፉ ኢትዮጵያውያን አሜሪካውያን ወጣቶች ቁጥር እየጨመረ መሄዱም ይነገራል። ለዚህ ምክንያቱ ምንድነው? ችግሩንስ እንዴት መፍታት ይቻላል በሚለው ላይ ለመወያየት ስመኝሽ የቆየ በአሜሪካ የመድኃኒት ቁጥጥር አስተዳደር መስሪያ ቤት ውስጥ በፔዲያትሪክ ፋርማኮሎጂስት የምታገለግለውን ዶክተር ሊሊ ሙሉጌታና የማህበረሰብ ጥናት ባለሙያና የአፍሪካ ዲያስፖራ ማህበረሰብ ኮሌጅ ተደራሽነት ዙሪያ የሚሰራውን ማቲያስ መስፍንን ጋብዛለች። አስቀድማ ዶክተር ሊሊ ራሳቸውን የሚያጠፉ ወጣቶች ቁጥር የበዛበትን ምክንያት ያስረዱናል።
ይሄ ችግር በአበሻ ኮሚኒቲ ብቻ ሳይሆን በመላው ኮሚኒቲ የምናየው ትሬንድ ነው። በተለይ በጥቁር እና በኢሚግራንት ላይ ይሄን አይነት ኢንክሪስ በጣም እየታየ ነው። በተለይ ባለፈው 10 አመታት የበለጠ ደግሞ ባለፈው 5 አመታት። አንደኛው ከሚመስለኝ እንግዲህ ይሄ የፕሮፌሽናል ፊልድ አይደለም፣ ግን ኢንትረስት በጣም አለኝ በዚህ ፊልድ እና እኔ የሚመስለኝ አንድ ፓንደሚኩ ብዙ ይሄን ነገር አባብሶታል። ሰው ከሰው ጋር ብዙ አይገናኝም። ልጆች ቤት ውስጥ ናቸው፣ ብዙ ኤሌክትሮኒክስ ይጠቀማሉ። ሁለተኛ ብዙ ስትረስ አለ በኮሚኒቲያችንም፣ ኢን ጀነራል በትምህርት ውስጥም ልጆች በጣም ብዙ ስትረስ አላቸው። ብዙ አቺቭ እንዲያደርጉ ቤተሰብም ትምህርት ቤትም ፑሽ ያደርጋቸዋል። ሁለተኛ ኢነፍ በቂ ጊዜ የላቸውም ውጭ ለመጫወት። ድሮኛ እንዳደግንበት ውጭ ተጫውተው የሚያድጉ ልጆች አይደሉም። ብዙውን ጊዜ ትምህርት ቤት ውስጥ ቢልዲንግ ውስጥ፣ ከዛ መጥተው ደግሞ ቤት ውስጥ ነው። ለሰው ልጅ ጥሩ ሜንታል ሄልት እንዲኖረው ፀሐይ፣ ውጭ ኤክስፖዠር ያስፈልጋል። እሱ ኦቨርታይም በጣም ቀንሶ አሁን በጣም ትንሽ ጊዜ ነው ልጆች ውጭ የሚያሳልፉት። ሌላው የምግባችን የኤንቫይሮንመንቱ የመቀየሩ በሙሉ ሜንታል ሄልት ላይ ብዙ ኢምፓክት አለው፣ ብዙ ኮንትሪቢዩቲንግ ፋክተር አለው። ሌላው ደግሞ እንግዲህ እንዳልኩት ይሄ ነገር በጣም የጨመረው ጥቁር ልጆች ላይ ነው። የእኛ ልጆች ፈለግንም አልፈለግም ለዚህ ሀገር ጥቁር ልጆች ናቸው። ሶ አንድ ሜጀር ፋክተር ከንሲደር ማድረግ ያለብን ሬሲዝም ትምህርት ቤት ውስጥ ዘረኝነት ትምህርት ቤት ውስጥ ልጆቹ ሜንታል ሄልት ኢሹ እንዳላቸው አይደንቲፋይ ሲደረጉ ትክክለኛውን ኬር ያገኛሉ ወይ? በሄልት ኬር ውስጥ ያለው ዘረኝነት ከንሲደር መደረግ አለበት። ብዙ ፋክተር አለው።
ማቴዎስ፣ አንተ በቀጥታ ከወጣቶች ጋር ነው የምትሰራው፣ በተለይ ደግሞ እዚህ ሀገር ከሚኖሩ ትውልደ ኢትዮጵያዊ ወይም ደግሞ እዚህ ተወልደው ካደጉ ኢትዮጵያዊ አሜሪካን ጋር በቅርበት ትሰራለህ እና ወጣቶችን ከምታነጋግራቸው ከምታያቸው ኬዞች ተነስተ ወጣቶችን ለአይምሮ ጤና ችግር ወይም ለአይምሮ ህመም የሚዳርጓቸው ችግሮች ምንድን ናቸው?
ብዙ ምክንያቶች አሉ። በተለይ እንግዲህ በእኛ ህብረተሰብ መሰረት ብቻ ያው ከሌላ አፍሪካ ሀገር የሚመጡ ተማሪዎች ስላሉን፣ ግን በእኛ ሀገረሰብ ብቻ ያው ጥብቅ የሆነ አስተዳደግ ነው ያላቸው ልጆቹ። ኤክስፔክቴሽኑ በትምህርት አንጻር ያው አንድ ሰው አገሩን ትቶ የሚያውቀውን ዘመድ አዝማድ ትቶ እዚህ ሀገር ሲመጣ ለልጆቹ ያላቸው ኤክስፔክቴሽን በጣም ሀይ ነው። ልጆቹ ደግሞ አይረዱም። ብዙ ጊዜ ወላጆች እኔ $20 ይዤ ነው እዚህ ሀገር የመጣሁት ወረቀት ሳይኖረኝ እዚህ ስንገላታ አንተን ለማሳደግ እንደዚ አይነት ወሬ ነው ዩዥያሊ የምትሰሚ ከወላጆች። እና ሁሉም ባይሆንም የማንም ጀነራሊ የኢሚግራንት ወላጅ ኤክስፔክቴሽን በጣም ሀይ ነው ልጆቹ ላይ። ልጆቹ ደግሞ ብዙ ጊዜ እንደምረዳው ከሆነ ሁለት መስፈርት ውስጥ ነው የሚኖሩ። የቤት መስፈርት አለ፣ ሚኒንግ በትምህርት በጣም ጎበዝ ናቸው። ቲፒካሊ ሁሌ አይደለም ግን መጆሪቲ ተማሪዎች ከኢትዮጵያ ወላጆች የምናያቸው እንግዲህ በጣም ጎበዝ ናቸው ትምህርታቸው ላይ። ዳት ሚንስ በቤታቸው መስፈርት ተቀባይነት አላቸው ማለት ነው። ውጭ ደግሞ ሌላ ዓለም ነው። ስለዚህ ትምህርት ቤት አሁን ለምሳሌ ቤት መቼም ሊወሩ የማይችሉ ታፒኮች አሉ ትምህርት ቤት ሊያወሩ የሚችሉት እነዚህ ልጆች በጾታ ብቲ በቃ ጥቃቅን ነገሮች ወይም ስሊፕ ኦቨር አደለ ወይም ቢች ዊክ ወይም አንድ ቦታ ሄዶ በቃ መዝናናት፣ ይሄ ሁሉ በእኛ ባህል ብዙ ጊዜ ኢትዮጵያ ካደገ ሰው ጋር ተቀባይነት ላይኖር ይችላል። ይህን በእነዚህ ሁለት መስፈርት ውስጥ አክሰፕተብል ለመሆን ይሞክራሉ ልጆቹ። እና አንዳንዴ ችግር ሲፈጠር ቤተሰቦቻቸው የሚቀበሉት አይነት ችግር ካልሆነ ለምሳሌ ይሄ ድብርት ወይም ጭንቀት የሚባለው ነገር እነት በአማርኛም እንትን ያለው ቃልም አይደለም በደንብ
የተለመደ
ቃል አይደለም እና ምንድን ነው የሚያቀለሰልስ ነው የሚባለው አንተ you know ወንድ ልጅ አይደለህ እንዴ በደንብ ስራ ነው እንደዛ አይነት ነው በቃ መልሳቸው ብዙ ጊዜና ልጆቹ ብዙ ጊዜ ተቀባይነት ያለው ችግር ስለማይመስላቸው አፍኖት ይቆያሉ ማለት ነው አፍኖት ይቆያሉ እስከሆነ ጊዜ በኋላ አንዴ ደግሞ ያንን መስመር ካለፉ መመለስ በጣም ይከብዳል
ዶክተር ሊሊ ጠቀስ አድርገሽዋል ቴክኖሎጂ ብለሽና ማህበራዊ ሚዲያ አንዳንድ ጥናቶችን ስመለከት ማህበራዊ ሚዲያ ለልጆችና ለአዳጊዎች አይምሮ ጤና ትልቅ ጉዳት ያደረሰ መሆኑን ነው የሚያመለክቱትና የልጆችና የወጣቶች የማህበራዊ ሚዲያ አጠቃቀም ከአይምሮ ጤና ጋር እንዴት ነው የሚገናኘው እንዴት ነው ተጽዕኖ የሚያሳድርባቸው
social media
ማህበራዊ
ሚዲያ የሰውን ግንኙነት ሪፕሌስ እያደረገ ነው ሶ ከሰው ጋር ከመነጋገር አብሮ ሆነው በሶሻል ሚዲያ ነው የሚነጋገር አብሮ ቁጭ ብለው ከመነጋገር በሶሻል ሚዲያ ሶ ሶሻል ሚዲያ ብዙ ኮሙኒኬሽን ስኪላቸውን እየቀነሰባቸው ነው ሶ ትንሽ ችግር አለ መግባባት ሲኖር easily resolve የማድረግ ችሎታቸው የደከመ ነው so stress management bullying senior አንዳንድ ልጆች ሌሎች ልጆችን ወደ ታች የሚያረክ ኮሜንት ምናምን ሶሻል ሚዲያ ላይ ሊደረግ ይችላል ያንን ሪዞልቭ የማድረግ ችሎታቸው የደከመ ነው ምክንያቱም ከሰው ጋር ግንኙነት ያላቸው ታም በጣም ሪዱስድ ስለሆነ
ይነጥራቸዋል ከማህበረሰብ
አዎ ከማህበረሰብ ስለሚነጥራቸው እንትናቸውን ችሎታቸው እየቀነሰ በተሌላው ደግሞ ሶሻል ሚዲያ ብዙ ታይምም አለ ሌላው ደግሞ ችግርን ሃንድል የማድረግ ሲቹዌሽን ይሄ ጀነሬሽን ችሎታቸው እንደበፊት አይደለም ችግር እንዳይኖራቸው ነው እናሳደጋቸው ተተናቸው ስተት ሲያረጉ እንትን አብሯቸው እንደመርዳት እኛ ስተት እንዳያረጉ እኛ ፕሬሸር እንዳይኖራቸው ፕሪቨንት እናረጋቸውና አንድ ፕሬሸር ሲኖራቸው በተለይ ከማህበራዊ ከሶሻል ሚዲያ የመጣ ፕሬሸር ሲኖር ክራምብል ያረጋሉ በጣም ከባድ ይሆንባቸዋል ሶ እሱን ሚኒማይዝ ማድረግ በተለይ ተናንሽ ልጆች ብሬናቸው ገና ዲቨሎፕ የሚያደርግ እስከ 11 እስከ 12 አመት ድረስ ከዛም በኋላ ነው ብሬን ዲቨሎፕ የሚያደርገው እስከዛ ያለውን ጊዜ በሚቻል መንገድ ኤሌክትሮኒክስ እና ሶሻል ሚዲያ ሚኒማይዝ መደረግ አለባቸው ኖርማል ዲቨሎፕመንት እንዲኖር የብሬናቸው
እንግዲህ የተነጋገርንበት ያለ ነው ራስን እስከ ማጥፋት ድረስ የሚያደርስ የወጣቶች የአይምሮ ጤና ችግርና ጭንቀት ድባቴ የመሳሰሉ የተለያዩ ችግሮችን ያካተተ ማለት ነው ይሄ ደግሞ በዩናይትድ ስቴትስ ባሉ ልጆች ላይ ብቻ ሳይሆን ኢትዮጵያ ውስጥም ተወልደው ኢትዮጵያ ውስጥ ያደጉ ባሉ ልጆች ዘንድም ትልቅ ስጋትና ትልቅ ችግር እየሆነ ያለ ጉዳይ ነው እንግዲህ ማቴዎስ አንተ ደግሞ ከወላጆች ጋርም በቅርበት ትሰራለህ ወላጆችንም ታነጋግራለህና ወላጆችስ ልጆቻቸው ምን ያክል ያውቋቸዋል ምን ያክል ሲረዷቸዋል ያሉበትን ሁኔታ
አያቋቸውም ብዙ ጊዜ ለምን መሰለሽ አሁንኛ የኛ ስራ ዩኒቨርሲቲ ለማስገባት ነው እንግዲህ ልጆቹን መንረደው ዩኒቨርሲቲ ለመግባት ሲሉ ማንነታቸው መግለጽ አለባቸው ለነዚህ ዩኒቨርሲቲዎች ስለዚህ አንዳንዴ ልጆቹ ቁጭ ብሎ አስበው በቃ መቼም ለማንም ተናግሮ የማያውቁትን ነገር ጽፈው ለኛ ይሰጡናል እና አንዳንዴ የሚያሰጋ ነገር ካየን obviously ለወላጆቻቸው ይሄን ነገር ኮሙኒኬት እናደርጋለን ግን ብዙ ጊዜ ቀድም ያልኩት ነገር ነው በሁለቱም መስፈርት acceptable መሆን ይፈልጋሉ ልጆቹ በቤትም አንጻር acceptable መሆን ይፈልጋሉ ውጭም so ቤተሰቦቻቸው የማይቀበሉትን ነገር ለቤተሰቦቻቸው ያቀርቡም ማለት ነው ስለዚህ አፍኖት ቁጭ ይላሉ so እሱ ትልቅ ችግር ነው because ከጊዜ ወደ ጊዜ የባሰ distance የሰፋ ይመጣል ብዙ ጊዜ ደግሞ ልጆች ጎበዝ ናቸው ልጆች አንዳንድ በጣም ጎበዝ ልጆች አሉ ሲዋሹ ማለት በጣም ደና እንደሆኑ ራሳቸውን ማቅረብ ይችላሉ ለእናትና ለአባት ልጅ እስከሳቀ ልጁ ደስ እስካለው ድረስ ሌላ የሆነ ውስጥ ችግር ያለ ላይመስላቸው ይችላል የቤተሰብ ችግር የራሱ ቤት ውስጥ ያለ ችግር አለ ወይ እናትና አባት አለ መስማማት ለምሳሌ ይሄን ነገር ብዙ ጊዜ አይሁት ነው እናትና አባት አለ ይሄ አለ መስማማት ማንንም ትዳር ውስጥ ያለ ይመስለኛል ግን at least responsible በሆነ መንገድ ስምምነት ከሌለ እንኳን ከልጅ ፊት መሰዳደብ ወይ መጫጫህ አይመስልሽም ልጅ የሚሰማ ግን ይሰማሉ። እኛ ብዙ ጊዜ አንብበናል፣ ብዙ ጊዜ ልጆቹ ማነጋግሮናል።
እዚህ ጋር የብዙ ወላጆች ጥያቄ የሚሆን የሚመስለኝ ታዲያ እንዴት ነው የልጄን አይምሮ ጤና ልከታተል የምችለው? ችግር ሲኖር እንዴት ነው ላውቀው የምችለው የሚለው ይመስለኛል። እና ዶክተር ሪሊ ወደ አንቺ ልምጣ። ወላጆች ልጆቻቸው ጭንቀት ወይም ድባቴ ውስጥ መሆናቸውን ሊያውቁ ወይም ደግሞ ለአይምሮ ጭንቀት መጋለጣቸውን ሊያውቁ የሚችሉባቸው መንገዶች ምንድን ናቸው?
አይ ቲንክ ለውጥ ሲያዩ ሰው በፊት ተጫዋች የነበረ ልጅ ዝም ማለት ሲጀምር፣ ከመኝታ ቤት መውጣት ሳይፈልጉ፣ ከጓደኛ ጋር መገናኘት ሲያቆሙ፣ ከኖርማል ፓተርናቸው ሲወጡ ያኔ ለምን ብሎ መጠየቅ አለ። ምናልባት ስለ ዲፕሬሽን ወይም ስለ እንትን ችግር ላይኖር ይችላል፣ ግን ኤኒ ታይም ልጅ ከለመደው ፓተርን ሲወጣ ለምን ብሎ መመልከት መጠየቅ። ሌላው ደግሞ አንዳንዴ እነሱ ራሳቸው እኔ እንደዚህ እኮ ደስ አይለኝም እንደዚህ አይነት እንትን አለኝ ብሎ ሊናገሩ ይችላሉ። ሶ ያላባቸውን ጭንቀት ስለ ጓደኛ ስለምን ሲያወሩ እኛ ማስተዋል አለብን።
አድማጮቻችን የቀደመው ቃለ ምልልስ ሙሉ ቅጂ በዌብሳይታችን ላይ ይቀመጣል። በዚህ እንድትጎበኙት እንጋብዛለን። በመቀጠል ደግሞ እዚህ ዋሽንግተን ዲሲ አቅራቢያ ስለሚገኝ አንድ ኢትዮጵያውያን ጠጅ ቤት እንነግራችኋለን። ይህ ጠጅ የሚንቆረቆርበት ጨዋታ የሚደራበት ስፍራ ኢትዮጵያ ውስጥ ከሚገኙ እልፈኞች መካከል አንዱ አይደለም፣ ከአሜሪካ መዲና ብዙም ሳይርቅ የሚገኘው ንጉስ ጠጅ ቤት እንጂ።
የነበረን ቆይታ በጣም አሪፍ ነው። በጣም ቆንጆ ኤንቫይሮንመንት ነው። በተለይ ደግሞ ኢትዮጵያዊ በሆነ ወንድማችን በኢትዮጵያ እጅ የተጠመቀ እና በጣም እኔ ሴሚ ስዊት ነው እየጠጣው ያለሁት እና በጣም ቆንጆ ነው።
አቶ ሰለሞንና ወዳጆቻቸው የታደሙበት ንጉስ ጠጅ ቤት ንጉስ የወይንና ማር ጠጅ መጥመቂያ ድርጅት ከሰሞኑ ክፍት ያደረገው የቅምሻ ስፍራ ነው። ጊዜ ንጉሴ የኢትዮጵያውያንን ዘመን ያልሻረው ጣዕም በምዕራቡ ዓለም ለማስተዋወቅ የተነሱት የድርጅቱ መስራች ናቸው።
ከዚህ በፊት ንጉስ የሚባል የጤፍ ቢራ እሱን ከ2011 ጀምሮ ጥናት ስናደርግ ቆይተን በ2017 ኦፕሬሽን ጀምረን ቨርጂኒያ ላይ 2018 ገበያ ላይ አከፋፍለ ነው ጀምረን ነበር። ፓንዳሚክ መጥቶ ነው ትንሽ ያስቆመን። ኢትዮጵያ ደግሞ የቆየ የጠጅ ካልቸር አለን፣ ሁሉም በየቤቱ የሚሰሩት አለ እና ይህንን ልክ እንደ ቡናችን ተቀድሞ ሌሎቹ ይዘውት ከመጀመራቸው በፊት ይህን ነገር በትክክለኛው የእኛን የሚገልጸውን ጠጅ ይዞ መቅረብና በአሜሪካ ላይ ማስተዋወቅ ነው የፈለግኩት።
አቶ ጊዜ በካሊፎርኒያ ግዛት ውስጥ በነበራቸው የቀደመ ቆይታ ስለ ወይን ጠመቃ ዘርፍ እውቀትና ልምድን ካዳበሩ በኋላ ወደ ቨርጂኒያ ግዛት በመምጣት ድርጅቱን ለመክፈት ችለዋል። አዳዲስ የወይን ጣዕሞችን ለተጠቃሚዎችም አስተዋውቀዋል። የኢትዮጵያውያኑን የዘመናት እውቅ መጠጥ ጠጅ ምርት በአሜሪካ ምድር በልዩ ሁኔታ ለመጀመር ሲነሱ ግን የመጠጡን ምንነት ለሀገሬው ተቋማት ከማስረዳት ጀምሮ ግብዓቶችን እስከ ማግኘት ድረስ እንደፈተኗቸው ይናገራሉ።
በጣም ከባድ ነው። የሚገርምህ ነገር ላይሰንሱን አውጥተን የምንሰራውን ስንነግራቸው፣ በተለይ ቴስቲንግ ሩሙን ልንከፍት ስንል ወይንም የመቅመሻ ክፍሉን ወይንም ጠጅ ቤት እንደምንለው ለመክፈት ስናስብ ያሉንን እንዳሉ እቃዎች ወይንም ወይኖቹን ለማስቀመስ የምናደርግበት ሂደት ላይ ከኤፍዲኤ ጀምሮ ቪዳክስ፣ ቲቲቪ ሁሉም ናቸው በሂደት መጥተው ምንድን ነው የማር ጠጅ ምንድን ነው የሚለውን የጠየቁን እና ሂደቱንም አካሄዱንም የሚፈቀዱ የማይፈቀዱ ነገሮች አሉ። ከማይፈቀዱ ነገሮች ውስጥ አንዱ ለምሳሌ በየቤቱ የሚሰራበት ጌሾ የሚባለው አይነት ነገር፣ እንደዚህ አይነት ነገሮች አሉ። እነሱን የራሳችንን ጥበብ ተጠቅመን ሕጉን በሚፈቅድልን ብቻ ተከትለን ማሩን ደግሞ ኢትዮጵያ ሄደን እናምጣ ብንል የኢትዮጵያን ሕዝብ ኑሮ ማስወደድ ስለሆነ እዚሁ አሜሪካ ውስጥ ፈልገን ከብዙ ማሮች ሙከራ ለእኛ ጠጅ የሚሆነው መርጠን በዛ መሰረት እዚሁ አሜሪካ ላይ የሚመረት የጠጅ አቅራቢ የማር አቅራቢ አለን። በዛ ሂደት ነው የጀመርነው።
የአቶ ግዜ ነው ቀደመ እቅድ በሰሙ ግዜ በጅጉ ተገርመው እንደነበር የተናገሩት የቅርብ ወዳጃቸው አቶ ነጋሊ መኳንንት በእግዚአብሔር ውስጥ የወጣቱ ትውልድ ኢትዮጵያዊ ውጥን እውን ሆኖ ማየታቸው የፈጠረባቸውን ስሜት ያጋራሉ።
የመጀመሪያ ነው ዛሬ እዚህ ስመጣና ትልቅ ስኬት ደርሶ ነው ያገኘሁት። ምክንያቱም እንዳልኩት በርካታ ኢትዮጵያውያን አሉ እዚህ ሀገር በብዙ የአሜሪካ ግዛቶች፣ ግን የምንታወቅበት ዘርፍ አለ። የተለያየ ሌሎች ዘርፎች ናቸው እንጂ እንደዚህ አይነት በተለይ ሀገራችን ላይ የሚታወቀውን ማር ወደ ጠጅ እዚህ ሀገር በሚመጥን ለዚህ ሀገር ነዋሪ ለዚህ ሀገር ተጠቃሚ የሚመጥን መልኩ እንዲህ አይነት ውስብስብ ሂደቶችን አልፎ የዚህን ሀገር መንግስቱ ውስብስብ ሂደቶች አልፎ ለተጠቃሚ ማቅረብ የማር ወይን ጠመቃ በብዙ ሰው ዘንድ የሚታሰብ አይደለም። ስለዚህ በጣም ትልቅ ስኬት ነው ብዬ ነው ማሰብ።
በቀደመው የህዝብ ግንኙነት ሙያቸው የትውልድ ኢትዮጵያውያንን አኗኗርና መስተጋብር ለማጤን የቻሉት አቶ ንጋልኝ ትውልድ ኢትዮጵያውያን ብዙም ባልተሳተፉበት ዘርፍ ውስጥ ብቅ የሚሉ መሰል ጅምሮች መታገዝ እንደሚገባቸው ይናገራሉ።
እንደ ኢትዮጵያዊ ካሰብከው የአገርም የባህል የማንነትም ከብዙ ታሪካችን ጋር የተያዘ ነው። ጠጅ ወይም ማር ማለት ነው። እና ያንን ደግሞ ያንን ባህል ያንን እሴት ይዞ እዚህ ሀገር እዚህ ትልቅ ሀገር ላይ እንዲህ አይነት ስራ የሚሰራን ሰው መደገፍና ስራው ስኬታማ እንዲሁም ማድረግ እኔ እንደማስበው ከሆነ ሀገርን መደገፍ የሀገርን ባህል ማስተዋወቅ ነው በዛው። ምክንያቱም የማር ጠጅ እና የማር ወይን ሲባል የኢትዮጵያንም ባህል የኢትዮጵያንም ስም በዛው አብሮ የሚያስጠራ ስለሆነ ኢትዮጵያውያን ትውልድ ኢትዮጵያውያን አሉ። አንደኛው የሚደግፉበት መንገድ አንዱና የመጀመሪያው መጥቶ ማየት አንድ ኢትዮጵያዊ ኢትዮጵያዊ የሀገራችን ባህል በጠበቀ እንዳይሁ በሚያኮራ መልኩ እንዲህ አይነት ስራ እየሰራ ነው እና ሂዶ ማየት መጥቶ ማየት ይህንን ስራ
ስራ ከጀመረባቸው ጥቂት ጊዜያት ወዲህ ለበርካቶች ምርቶችን ማዳረስ የቻለው ንጉስ የወይን ጠጅና የማር ጠጅ መጥመቂያ ተቋም ጅምሩን በማስፋት በተለያዩ ግዛቶች ለሚገኙ ትውልደ ኢትዮጵያውያንና እንዲሁም አሜሪካውያን ዘመን ተሻጋሪውን ጣዕም ለማዳረስ እንዳቀደ መስራቹ ይናገራሉ።
ከዚህ በኋላ ያለኝ እቅድ ብዙዎቹ ከተለያየ ሀገር መጥተዋል። እስካሁን ድረስ ሲመጡ በጣም ራቅ ያለ ቦታ መጥተዋል። ይሄን መከፈቱን ሰምተን ነው የመጣ ነው የሚሉ ብዙ አሉ። ምናልባት እግር ጥሏቸው ለሌላ ነገር ግን ይሄን ነገር ሳናያኔድን ብሎ የመጡ ብዙ ሰዎች አጋጥመውናል። እና የእነሱ ጥያቄ አንዱ ለምን ቀረብ አድርጋችሁ አከፍቱልንም ነው። ይሄ ነገር ደግሞ የከፈት ነው አንደኛ የእኛን ካልቸር የያዘ ሆኖ በሚቀጥለው ደግሞ ለሀበሾችም ተደራሽ እንዲሆን ነው። አገር ቤት የሚናፍቃቸው ነገር ኑሮ መሄድ እንኳን የማይችሉ ካሉ እንደዚህ አይነት ነገሮች የተወሰነም ነገር ቢሆን ትዝታቸውን ወይንም ፍላጎታቸውን ሙሉ ለሙሉም ባይሆን በተወሰነ መልኩ የሀገር ቤት ስሜት እንዲፈጥርባቸው ያደርጋል የሚል እምነት አለኝ። እና የሚቀጥለው እቅዳችን የሚሆነው በተለያዩ ከተሞች ላይ ተጨማሪ ቅርንጫፎችን የንጉሶችን በመክፈት ለሰው ተደራሽ እንዲሆን ማድረግ ነው።
ወደ ንጉስ ጠጅ ቤት እንመለስ። በባህላዊ እቃዎችና መገልገያዎች በተደራጀው ክፍል ውስጥ ከተሰየሙት አንዱ የቨርጂኒያ ግዛቱ ነዋሪ አቶ ናትናኤል ናቸው። ከወዳጆቻቸው ጋር የነበራቸውን ጨዋታ ገት አድርገው በጠጅ ቤቱ ስለነበራቸው ቆይታ ሀሳባቸውን ሰጥተውናል።
ልጅ እያለሁ ስለወጣሁ ብዙ የዛኔ ጠጅ አልጠጣም። አሁን ግን ያው ከጓደኞቻችን ጋር እዚህ ተሰብስበን ድሮ አንድ ላይ ኮሌጅ የሄድን ልጆች ነን፣ አንድ ላይ ብዙ ያሳለፍን ልጆች ነን እና እንደዚህ አይነት ቦታ ላይ ስንገናኝ ያው በጠጁም ምናምን በጨዋታውም ምናምን ሞቅ እያደረግን እየተጫወትን ነው እና በጣም ደስ ይላል። ታይም ቦታውም በጣም ስፔሸስ ነው፣ በጣም አሪፍ ነው እና ብዙ እንጠብቃለን ከዚህ በኋላ።
ከመዝናኛ ስፍራነት ባሻገር አብሮነት የሚደምቅበት የእርስ በርስ ትውውቅ የሚደራበት የጠጅ ቤት ባህል ባህር ተሻግረው ማየታቸው በህዝቦች ባህልና ትውፊት ልውውጥ እንዲሁም ቅርርብ ረገድ የራሱ አዎንታዊ ሚና እንደሚኖረው የጠቆሙንም አሉ። ንጉሥ የወይን ጠመቂያ ድርጅት የማር ጠጅን በተደራጀ ሁኔታ ለአሜሪካ ገበያ በማቅረብ ረገድ ፈርቀዳጅ እንደሆነ ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።